ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በ1928 ዓመተ ምህረት የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 14 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ዘይድ አልሁሴን ከእሁድ ሚያዝያ 14 ቀን ጀምሮ ኢትዮጵያን በመጎብኘት ላይ ይገኛሉ። በዚህ ጉብኝታቸው ከወያኔ ባለስልጣኖችና ከአፍሪካ ህብረት ኃላፊዎች ጋር ተገናኝተው ስለ ሰብአዊ መብት አያያዝ ጉዳይ ውይይት ያደርጋሉ ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ከዚህ በፊት ወደ ኢትዮጵያ የመጡት በግንቦት ወር 2009 ዓ.ም ምረት ሲሆን በወቅቱ ኮያኔ ባለስልጣኖች ጋር ተገናኝተው በአገሪቱ ውስጥ ይካሄድ የነበረውን ግድያና አፈና ነጻና ገለልተኛ ወገን እንዲመረምረው መጠየቃቸው ይታወቃል። ይህንኑ ጥያቄ ሌሎች ዓለም አቀፍ ድርጅቶችና መንግስታት የጠየቁ ቢሆንም የወያኔ አገዛዝ ጥያቄውን ውድቅ አድርጎ መርማሪዎቹን አግዶ መቆየቱ ግልጽ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ሹም በአሁኑ ወቅት በሚያደርጉት ጉብኝት ተመሳሳይ ጥያቄ መነሳቱ ግልጽ ካለመሆኑም በላይ በወያኔ ባለስልጣኖች በኩል ያቋም ለውጥ መኖሩ አይታወቅም ተብሏል። ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ጉብኝት ጋር በተያያዘ በአንዲት የሰብአዊ መብት ጠበቃና በሌሎች ኢትዮጵያውያን ጠበቆች መካከል ቢሾፍቱ ላይ ሊካሄድ ታቅዶ የነበረው ስብሰባ በወያኔ አገዛዝ ባለስልጣኖች ትእዛዝ የተሰረዘ መሆኑም ተነግሯል። ሰሞኑን በአርባ ምንጭ ዙሪያ ሻራ ከሚባል ከተማ 3 ሰዎች በአጋዚ ኃይሎች መገደላቸው ምክንያት ህዝቡ ከፍተኛ የተቃውሞ እንቅስቃሴ እያደረገ መሆኑን ከቦታው የሚደርሰን ዜና ይገልጻል። የአካባቢው ነዋሪዎች የደረሰባቸውን በደል በመዘርዘር ለወያኔው ጠቅላይ ሚኒስትር ተብዬው በጻፉት ማመልከቻ በአርባ ምንጭና አካባቢ ልማት የሌለ ከመሆኑም በላይ ከዚህ በፊት የተገነቡ የልማት ውጤቶች፣ ቅርሶች እየተዘረፉ መሆናቸውን፣ ወጣቶች ስራ አልባ መሆናቸውን፣ ባለስልጣኖች አካባቢውን ሀብትና መሬት በመዝረፍ የግል ጥቅም የማካበት ስራ ላይ መሰማራታቸውን በዝርዝር ገልጸዋል። የጋሞ ህዝብ የደረሰበትን በደል በመዘርዘርም ጠቅላይ ሚኒስትር ተብዬ ወደ አካባቢ መጥቶ እንዲያነጋግራቸውና መፍትሄ እንዲሰጣቸውም ጠይቀዋል። የአባይ ግድብ ከተጠናቀቀ ወደ ግብጽ የሚፈሰው ውሃ ይቀንሳል ከሚል ስጋት የግብጽ ፓርላማ ብዙ ውሃ የሚጠይቁ ሰብሎች እንዳይመረቱ አገደ። እሁድ ዕለት የተሰበሰበው የግብጽ ፓርላማ ብዙ ውሃ የሚጠይቁ እንደ ሩዝና ሙዝ የመሳሰሉ ሌሎች አዝርቶች እንዳይመረቱ የሚከለክል ህግ ያሳለፈ ሲሆን ህጉን ተላልፈው በተገኙ እስከ $3,000 መቀጫ የሚጣልባቸው መሆኑ ተደንግጓል። በአንድ ወቅት የአገሪቱ ፕሬዚዳንት አገሪቱ በአባይ ውሃ ላይ ያላትን ጥገኝነት ለመቀነስ የባህር ውሃን ከጨውነቱ አጣርተን ለመጠቀም ጥረት እያደረግን ነው ማለታቸውም ይታወሳል። የእስራኤል የፍርድ ሚኒስትር እሁድ ሚያዝያ 14 ቀን አዲስ አበባ ላይ በሰጡት መግለጫ በእስራኤል አገር ከሚኖሩ ዘመዶቻቸው ጋር ያልተገናኙት ቤተስራውያን በቅርቡ ከዘመድ የሚቀላቀሉበትን መንገድ ተግባራዊ ለማድረግ እጥራለሁ በማለት ተናግረዋል። የፍርድ ሚኒስትሩ ጨምሮ በተናገሩት ቃል ወደ ኢትዮጵያ የመጡት የቤተስራውያኑ ሁኔታን ተመልክቶ ውሳኔ ለመወሰን መሆኑን ተናግረዋል። ሚኒስተሩ ይህን የተናገሩት የቤተስራኤሎችን ተወካይ በአዲስ አበባ ባነጋገሩበት ወቅት ሲሆን ከተወካዮች በርካታ ቅሬታዎች ቀርቦላቸዋል። በኢትዮጵያ ቀደም ብለው ወደ እስራኤል ከሄዱ ቤተሰቦቻቸው የተነጠሉ ወደ 8000 የሚደርሱ ቤተስራኤላውያን የሚገኙ መሆናቸው ሲታወቅ የእስራኤል መንግስት ሁሉንም ወደ እስራኤል ለመውሰድ በጀት ባይዝም በዚህ ጉዳይ ላይ ተወያይቶ ውሳኔ የሚሰጥ ልዩ ሚኒስተሮች ኮሚቴ ማቋቋሙም ገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
ፋኖ 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 ተኩሶ ሲነጉድ የፈሪ ልንዴ ልፍቴ ጋራይ ፋኖ እንደመካኝ እርተው በሉት ያምበሉ ተው ለነፋስ አንጎሎንጎሉ አንጎሎንጎሉ እንዴ ቁላው እንዴ ግሪሳ እንዴ ቁላው እንዴ ግሪሳ ያረፈው ልቤ ደሙ ትንሳ ደሙ ትንሳ ፋኖ 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 ጋር ተልጦ ደሞ አይላት ሩታሽ ምንድውፋት ፋኖ ፋኖ አረለው ጋሬ ምን ያህል ይደጋ ትግራሽን ክቺ ለሚያለው ጫካ ለሚያለው ዱር ለነጋገር ያዝራል ከመንዜሩ ጋር ከመንዜሩ ጋር እንኳን ባልንጀራ ልባይታም ፋኖ 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 አገሩ ገባ ሳይሰናበት ያጀግና ወታደር ሰውመርግ ፋኖ 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 ለላ ወርጨካ ልኳንዳው ልኮሎ የቢያስታማኒ ናፋኑ 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 ኦሆ ሳቡ 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 መሸብ ሳቡ መሸብ ፋኑ ፋኑ የወንድ ልጅ እናት ታጠቂ በግብር ታጠቂ በግብር ይሽራ ሞራንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ 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 ከባል እንጀራው ማሰ ተለየ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 14 8 كشفتوش غار غب غب كأمستور أسجاري هيوت بوهالا لما جمّره غزي تاريان ناقل قدابا لو يشمو غوچو بيتوست مدبلاي سار تغوز غزولين لعراس ساعتات يهل وغبين أسارف عراسات كدما اندريسا كتقدم كبت مدبلاي لجول دا غبريل كاسك كسنينا لكتايو غزواتشن تنسان كلاتشنم يزيسان ناباكن بافاتاين تنستان بتشالن فتلت يتغواز أمبار عدوم كراس مرغيتا يتور سفر مدرس اللبن نجدي كراس مرغيتا يتور سفر لمدرس في كارن يولدتك المنجد بيتشانو بزاريو يلريت منجداتشن بافتاين كفيتاتشن يتزرقاون قلات تاوننا ميدا ماون منجد تغوزن يباونز مدرس اللبن يباونز كدرس የጊባውንዝ ዳርቻ ጥቅጥቅ ባለ ጫካ የተሸፈነ ስለሆነ ከነዚያ መዘዘኛ አውሮፕላኖች አይን በቀላሉ ለመሰወር እንችላለን። የነጋጋ ከባቢ ከወንዙ ዳርቻ ድረስ ከዚያ ወደ ወንዙ ዘልቀን በመግባት የወንዙ ውሃ ጉልበታችንን እየነካ ያንኑ ዳርቻ ይዘን በጉዟችን ገፋን። በዚህ ሁኔታ سنጓዙለን እነዚያ መከረኛ አውሮፕላኖች ድምጻቸው ከሩቅ ሲሰማን ከወንዙ ወጥተን ጫካ ውስጥ እየተደበቅ እነሱ ሲሄዱ መልሰን ወደ ወንዙ እየገባን سنንቦጫረቁለን ከቀትር በኋላ መስመራችንን ለውጠን ከወንዙ ወጥተን በቋጥኞች መሃል መንገዳችንን ሽቅብ ወደ ኮረብታው አድርገን سنጓዝ ጀምበር ጠለቀች። በነጋታው ማለዳ ለመንገዳችን ላይ ተበታትነው ወደ አብያድ የሚሄዱ በሁኔታቸው እጅኩን በጣም መሰላቸታቸውና መድከማቸው የሚታወቅባቸው የኢትዮጵያ ወታደሮች አገኘን። እነዚህ ወታደሮች በአብዛኛው የሸዋ ኦሮሞዎች ናቸው። ባላምባራስ ኪዳነ ማርያም ከነዚህ የሸዋ ኦሮሞዎች ጋር ረዘም ላለ ጊዜ ሲወያዩ ቆዩ። ምንም እንኳን ሰለምን እንደሚያወጉ ባላውቅም ከሁኔታቸው እነዚህ ወታደሮች እጅጉን በጣም የተበሳጩና ያዘኑ ይመስላሉ። ምን ተፈጠረ ባላምባራስ? ስለ ሁኔታው ጠየቅኳቸው። ምን አልክ ጌታው? ምንም አሉኝ ባላምባራስ ያለ ወትሯቸው ቃላቶቻቸውን ቆጥበው። አሁን የሆነ ነገር እንደ ተፈጠረ ስለጠረጠርኩ ባላምባራስን ወጥሬ ያስኳቸው። ባላምባራስም ሲያንገራግሩ ቆይተው እነዚህ ወታደሮች የሚሉት አሉና ንግግራቸውን ገታ አድርገው ትንሽ አሰብ ካደረጉ በኋላ እንደገና ወደኔ መለስ ብለው አየህ ጌታው እነዚህ ወታደሮች የሚሉት የራስ ሙሉጌታ ጦር ባምባራዶም በጣሊያኖች ተከቧል ነው። እንዲያውም ጣሊያኖች ገፍተው መጥተው ጋራጋራን ይዘዋል። በዛል ቃጣም ሜዳ ላይ ከፍተኛ ውጊያ እየተካሄደ ነው። ደጃዝማች ወልደ ማርያምና ደጃዝማች አውራሪስም የጣሊያኖችን ኃይል ስላልቻሉት ከምሽግ ወጥተው ወደ ኋላ ተመልሰዋል። ወደ ራስ ሙልጌታ የጦር ሰፈር የሚወስዱት ሁሉም መንገዶች በጣሊያኖች ታጥረው ተይዘዋል። እናም ዘልቀን ወደ ደሴ መሄድ የምንፈልግ ከሆነ ትንሽ ወደ ቀኝ ታጥፈን ጣሊያኖችን ወደ ግራ ትተን በአፋጣኝ ማለፍ አለባችሁ ነው። ወደ ራስ ሙልጌታ መሄዱ ራስን በራስ እንደ መግደል ነው ነው የሚሉት ጌታው አሉኝ ባላምባራስ። ከነዚህ የሸዋ ኦሮሞ የኢትዮጵያ ወታደሮች ተሰነባብተን ከተለያየን ጥቂት ጊዜ በኋላ ሌሎች ወታደሮች ልክ እንደ ፊተኞቹ ተበታትነው ሲጓዙ አገኘናቸው። እነዚህ ግን ሸዌዎች አልነበሩም። እነኚህዎቹ ደግሞ የራስ ሙልጌታ ጦር ጣሊያኖችን ገጥሞ ከገረገራ አባሮ አሁንም መቀሌን ለመያዝ ከፍተኛ ውጊያ ላይ መሆኑን አስረዱን። ማንን እንመን? ልጅወልድ ገብርኤል የትግራይ ልጅ እንደመሆኑ መጠን የአካባቢውን ወግና ባህል የህዝቡንም አስተሳሰብ ጠንቅቆ ከሁላችንም በላይ ያውቀዋል። አሁን ከሁለቱም ወገን እንደሰማነው እውነት ነገር ቢኖር በዚህ ሰዓት ባምባራዶም ከፍተኛ የሞት ሽረት ውጊያ እየተካሄደ ነው። እኛ አሁን ባለንበት ሁኔታ የኢትዮጵያ ወታደሮች የት እንዳሉና ጣሊያኖች በየትኛው አቅጣጫ እንኳን እንደመሸጉ ምንም የምናቀው ነገር የለም። ይያላውንቂነታችን በቀላሉ ከጣሊያኖች እጅ ሊጠለል ይችላል። እናም ለጆልደ ገብርኤል ግዜ ሳናጠፋ ወደ አብያዲ ተመልሰን ከራስ ካሳ ጦር ጋር እንድንቀላቀል ሲል ራስ ካሳ መንገድ እንዲመሩን የሰጡን ሽማግሌሹም ባህሩ ደግሞ የራስ ሙሉጌታ ጦር ተከቦ እንኳ ቢሆን ማንንም የማያቃት ምስጢራዊ መንገድ ስለማውቅ ወደ ራስ ሙሉጌታ ያለ ችግር አደርሳችኋለሁ ብለው ይምሉ ይገዘቱ ጀመር። አይዞ ጌታው አታስብ ሹምባሩ ያለ ምንም ችግር ከራስ ሙሉጌታ ዘንድ ያደርሰናል። ጌታሙት እንዲያው በጣሊያኖች መሃል እንኳን መሄድ ቢኖርብን ይሄ ሹምባሩ ሽማግሌ መሆኑን አጥይ በለህና ተለቅ ሽማግሌ ነው። አይዞህ እንዲህ ብለህ እንዳታስብ ከራስ ሙሉጌታ ዘንድ ያደርሰናል እያሉ ባላምባራስ ወተወቱ። የባላምባራስ ያሁኑ ወትወታ መማጸንም የተላበሰ ይመስል ነበር። ባላምባራስ ኪዳነ ማርያም ወደ ራስ ካሳ የጦር ሰፈር አብያዲ ላለመመለስ አጥብቀው የሚከራከሩበት አንድ የግላቸው ምክንያት ነበራቸው። ምናልባት እንዲህ በጊዜ ወደ ራስ ካሳ ጦር ሰፈር ብንመለስ የራስ ካሳ የጦር ሹማምንት ጣሊያንን ፈርቶ ተመለሰ ብለው እንዲያላግጡባቸው ፈጽሞ አልፈለጉም። ከባላምባራስ ኪዳነ ማርያም ወትወታ በኋላ ትልቁ ታላቁ ሽማግሌ በንግግራቸው በመቀጠል አንዴ ቃል ገብቻለሁ ለራስ ካሳ 50ዎቹን ወታደሮችና እናንተም ፈረንጅ ጌታ ከራስ ሙሉጌታ ዘንድ መንገድ መርቼ ላደርስ ቃሌን ሰጥቻለሁ። የገባሁትን የሰጠሁትን ቃሌንም እጠብቃለሁ። ትልቁ ሽማግሌ ምንም እንኳን ብዙም ጉዳይ ብለው ባንሰማቸውም አንድ አንጀቴን የበላችኝ ቃል ተናገሩ። እንዲያው ብቻዬን እንኳን ከመላው የጣሊያን ሰራዊት ጋር መዋጋት ቢኖርብኝ እዋጋለሁ ሞታለሁ እንጂ ለካሳ የገባሁትን ቃሌን አልሽርም ካሳ ይሙት እያሉ ለብቻቸው ይምላሉ ይገዘታሉ። የኚህ ሽማግሌ ሹምባሩ ሲባሉ የሰላዋ መንደር ሹም ናቸው። ምንም እንኳን የታጠቁትን መሳሪያ ነገር ቢኖር አንዲት መጥረቢያ ብቻ ብትሆንም እንዲፈጽም በራስ መተማመንና የገቡትን ቃል ለመፈጸም ያላቸው ጽኑ እምነትና አቋም አንጀቴን በላው። እዚህ መልኩ ይያለን አልፎ አልፎ የምናገኛቸው የደከሙና ተበትነው ወደ አብያድ የሚጓዙ ወታደሮች ልክ እንደ ሸዋዎቹ የመጫ ኦሮሞዎች ሁሉ የራስ ሙሉጌታ ጦር በጣሊያኖች መከበውንና ወደዚያ ማምራቱ አደገኛ መሆኑን ደጋግመው ቢያስጠነቅቁንም ለመጨረሻ ወደፊት ለመሄድ ወሰንና ለቀጣዩ መንገድ ተነሳን። በትልቁ ሽማግሌሹም ባህሩ ምክር ዋናው መንገድ ለቀን ወደ ተቆራባቹ ኮረብታማና ቁጥቋጦ የበዛበት መንገድ ገባን። ከኮረብታው አናት ላይ እንደወጣን እታች በዳልቻ ድንኳኖች የተጠለቀለቀውን የጣሊያኖች የጦር ሰፈር በትክክል ማየት ቻል። ከዚሁ ኮረብታ ላይ ሆነን ባምባራዶም መንገድ በትክክል መቋረጡን ተረዳን። ከርቀት የመድፍ ጥይት ድምጽ ሲያጓራ ይሰማል። ባምባራዶም ትልቅ የጦርነት እሳት እየነደደ ነው። አሁን በቆምንበት ኮረብታ ዙሪያ ተአምራዊ ሰላም ሰፍኗል። ይሄ ተአምራዊ ሰላም ለጥቂት ጊዜም ቢሆን በጦር ሜዳ መሆናችንን አዘናጋን። ለጊዜው በዚህ ኮረብታ ላይ ምንም የሚያሰጋ ነገር እንደሌለ አድርገን ቆጠርን። ከኮረብታው ተነስተን ወደ ተራራው ስንወጣ አሁንም ዋናውን መንገድ ለቀን በስተቀኛችን መጓዝ ጀመርን። ልጅ ወልደ ገብርኤል እስካሁን ወደ አብያዲ እንመለስ ባይና የዚህ መንገዳችንን አጥብቆ ተቃዋሚ ቢሆንም አሁንም ከጎኔ አብሮኝ እየሄደ ነው። አንድ ሰዓት ጉዞ በኋላ በትክክል የመድፍና አልፎ አልፎ የሚንጣጡ የመትረየስ ድምጽ ሰማን። አውሮፕላኖች አሁንም እየመጡ ዞረውን ተመልሰው ወደ መጡበት አቅጣጫ ይበራሉ። የአውሮፕላኖቹ አብራሪዎች ሊያዩን አይችሉም። ገና የአውሮፕላኖቹን የርቀት ድምጽ ስንሰማ በጊዜ ዋናውን መንገድ ለቀን በየቁጥቋጦውና ቋጥኙ እንደበቃለን። እዚያ አውሮፕላኖቹ ጎብኝተውን ሲመለሱ ከየመሸግድበት ወጥተን ስንጓዝ ሲመጡብን ስንደበቅ ሲሄዱልን ወጥተን በጉዟችን ስንገፋ ከተራራው ወገብ ላይ ደረስን። አሁን በጠባቡና በገላጣው መንገድ ላይ የግድ መሄድ ነበረብን። በዚህ መልኩ በጠባቡና በገላጣው መንገድ ስንጓዝ ከመንገዱ በስተቀኝና በስተግራ በኩል ካሉ አጫጭርና ጥቅጥቅ ካሉ ቁጥቋጦዎች ውስጥ ነጭ ሸማ የለበሱ ታጣቂ ባላገሮች ብቅ ብቅ ማለት ጀመሩ። እነዚህ ታጣቂ ባላገሮች ትግሬዎች ናቸው። ሁሉም ታጥቀዋል። እነዚህ ታጣቂዎች ደረጃ በደረጃ ከየቁጥቋጦው ውስጥ እየወጡ ወደኛ መቅረብ ጀመሩ። ወደፊት እንዳንሄድም መንገድ ዘጉብን ማለት ይቻላል። ይሁን እንጂ ባንዳቸውም ላይ የጠላትነት አይነት ስሜት አይነበብም። በስዩም አምላክ ወዴት እየሄዳችሁ ነው? አለ አንድ ወጣት የነዚህ ባላገሮች ሹም ድምጽ። በካሳ አምላክ ወደ ራስ ሙሉጌታ እየሄድን ነው ሲል ልጅ ወልደ ገብርኤል መለሰለት። አሁን ልጅ ወልደ ገብርኤል ወደ ወጣቱ ሹም ዝግ ባለ እርምጃ እየተራመደ ሄዶ ራስ ካሳና በራስ ስዩም የተፈረመ የይለፍ ደብዳቤ ወረቀታችንን አሳየው። ይህ ወጣትና የተማረ ሹም ኮስተር ለማለት ሞከረ። ግን ከመካከላችን ይህ ወጣት የተማረ ሹም ከጀርባው ስውርና አደገኛ ጨዋታ እየተጫወተ እንደነበር የገመተም የተረጠረም አልነበረም። ይህ ወጣት ሹምና ተከታዮቹ የከዳተኛው የባንዳው የደጃዝማች ኃይለ ሥላሴ ጉግሳ ተከታዮችና አገራቸውን ከርተው ከጣሊያኖች ጋር አብረው የገዛ ወንድሞቻቸውን እየወጉ በገዛ አገራቸው ላይ የዘመቱ ሆዳሞች ወራዶች ናቸው የሚል ጥርጣሬ የነበረው አንድም ሰው አልነበረም። የደጃዝማች ኃይለ ሥላሴ ጉግሳ ወታደሮች እንደ ጣሊያን ወታደሮች መለዩ አይለብሱም። ሁሉም ደማንኛውም ኢትዮጵያ የባላገር ወታደር ሁሉ የሚለብሱት ያደፈ ሸማ ነው። እናም ያለ ችግር ቢያሻቸው የትግራይ መንደር ሰላማዊ ነዋሪዎች እንደሆኑ ያሻቸው ደግሞ የራስዩ ወታደሮች መሆናቸውን ገልጸው መዋሸት ማታለልና ያለ ችግር መንቀሳቀስ ይቻላቸዋል። ወጣቶቹም የመሸኛውን ደብዳቤ ወረቀት በቀጡ እንኳን ሳይ መልሶ ለልጅ ወልደ ገብርኤል እየሰጠ የመሸኛው ደብዳቤ ትክክል እንዳልሆነና ከራስዩም በደረሰው ጥብቅ ትዕዛዝ መሰረት ያለ ፈቃድ ማንም ወታደር ከጦር ግንባር ተመልሶ በዚህ መንገድ ማለፍ እንደማይችል ካስረዳው በኋላ አሁን በቀጥታ ወደኔ ያያየ አንተና ፈረንጁ መሄድ ትችላላችሁ፣ የቀሩት 50ዎቹ ታጣቂዎች ወታደሮች ግን ትጥቃቸውን ፈተው ከኔ ጋር መሄድ አለባቸው አለው። ልጅ ወልደ ገብርኤል ያለማቋረጥ ከወጣቱ ሹም ጋር ይከራከራል፣ ያግባባውም ይሞክራል። በዚህ መሃል እኔና 50ዎቹ ወታደሮቻችን በዝግታ መንገዳችንን ቀጠል። እንዲህ በዝግታ ይሄድ ወደ አዲዳሮ ቀበሌ ተቃረብ። የኛ ታጣቂዎች 50 ብቻ ናቸው። በዙሪያችን ግን ከሶስት እጥፍ በላይ በሚሆኑ ሽፍቶች ተከበናል። የኛም ወታደሮች የራሳቸው የሆነ መለዮ የሌላቸው እንደ ሽፍቶቹ ሁሉ ያደፈ ሸማ የለበሱ ስለነበር በቀላሉ ተቀላቀሉ። አሁን ማን ወታደር ይሁን ማን ሽፍታ እርስ በርሳቸው አይተዋወቁም። ይገርማል፣ ከየት ይሆን ይሄ ሁሉ ታጣቂ የመጣው እያልኩ ስገረም፣ አሁንም ከየቁጥቋጦው ታጣቂዎች እየወጡ ጠባቡን መንገድ ሞሉት። ማንም ሊያቆመን ስላልሞከረ አሁንም በዝግተኛው መንገዳችን ቀጥለናል። እንዲህ በዝግታ ወደፊት እየሄድን አሁን በመድረቅ ላይ ካለች አንዲት ትንሽ ወንዝ ዳር ደረስን። ሁሉም ወታደር ተጠምቶ ስለነበር በደረቀችው ወንዝ ውስጥ እየሄደ ትንሽ ውሃ የቋጠረች ጉድጓድ ፍለጋ በየአቅጣጫው ተበተነ። እኔም ትንሽ እንደሄድኩ አንዲት ትንሽ ውሃ የቋጠረች ቦታ ስላገኘው በኩዳይ ለሞላ ጎንበስስል አንድ የታፈነ እንደመጮህም የሚያደርገው ድምጽ ሰማው መሰለኝ። በቅጽበት የሰማሁት ድምጽ የልጅ ወልደ ገብርኤል መሰለኝ። ቀና በየሳይ ልጅ ወልደ ገብርኤል አሁንም ከዚያ ወጣት ሹም ጋር እየተማገተ ነው። ኋላ ላይ ልጅ ወልደ ገብርኤል እንዳጫወተኝ ያን የታፈነ ጩኸት ያሰማው ራሱ ነበር። ልጅ ወልደ ገብርኤል ድምጹን ከፍ አድርጎ ማውራት ሲጀምር ወጣቱ ሹም አፉን በእጁ እንዳፈነው ነገረኝ። የወጣት ሹም ሆን ብሎ ወልዴን ከኛ ለይቶ አስቀርቶ የኛ ወታደሮች በደረቀችው ወንዝ ዳርቻ እንደተበተኑ አንድ ባንድ በጥይት ሊለቅሙን አስበዋል። ልጅ ወልደ ገብርኤል የትግራይ ልጅ በመሆኑ ብቻ ከዚህ ጭፍጨፋ ሊያድኑት ወስነዋል። የደጃዝማች ኃይለ ሥላሴ ጉግሳን ሰዎች መሰሪ ዓላማ በትክክል የተረዳው ልጅ ወልደ ገብርኤል ከወጣቱ ሹም ጋር የተያያዘውን ሙግት በተቻለው አቅም ሁሉ እያራዘመ ለኛ ትንሽ ጊዜ ለመግዛት እድል ለመስጠት እየሞከረ ነው። ያንን የታፈነ ጩኸት መሳይ ድምጽ እንደሰማሁ ቀና ብዬ ልጅ ወልዴን ምን እንደተፈጠረ ድምጼን ከፍ አድርጌ ጠየቅኩት። ልጅ ወልደ ገብርኤል በጉዟችን መቀጠል አለብን ሲል ልክ ምንም ነገር እንዳልተፈጠረ ሁሉ ፍጹም ተረጋግቶ መለሰልኝ። ልጅ ወልደ ገብርኤል የሆነ ነገር ሊጠቁመን ቢሞክር ኖሮ ሽፍቶቹ ያለምንም ምህረት በጥይት እንደሚቆሉን አውቋል። እናም ፍጹም ራሱን አረጋግቶ ልክ ለኛ ደንታ እንደሌለው ሰው ለመሆን እየሞከረ በሙግቱ ገፋበት። ሽፍቶቹ ከአምስት እጥፍ በላይ ሆነዋል። ከሁሉም በላይ ደግሞ ባጭር ርቀት ከበውን በርጋታ ውሃ እንደሚጠጣ ከብት ይጠብቁናል ሊያርዱን። በድንገት ትንሽ ነገር ቢፈጠር ከኛ መካከል ለወሬ ነጋሪ የሚቀር አንድም ሰው አይኖርም። ኋላ ላይ እንደሰማሁት ልጅ ወልደ ገብርኤል ልክ ከትግሬዎች ጋር እንደተሻረከና እኛን አሳልፎ እንደሸጠን መስሎ ወጣቱን ሹም አግባብቶ ወታደሮቹ ያሰቡትን ነገር በተሻለና ባመቺ ቦታ ከዚህ ወንዝ ርቀው እንዲፈጽሙ ያሳምነዋል። ወጣቱን ሹም የኛ ታጣቂዎች የትም የማይደርሱ ለርድ የቀረቡ የታሰሩ ወይም በብረት የገቡ ከብቶች አይነት አድርጎ ቆጥሮን በልጅ ወልደ ገብርኤል ሽምግልና ይስማማል። ልጅ ወልደ ገብርኤል ወጣቱን ሹም እንዲህ መስሪ ተግባራቸውን በሌላ ቦታ እንዲፈጽሙ ሲያስማማው እንደምንም ብሎ እኔን የሚያስጠነቅቅበት ጊዜና አጋጣሚ ሊያገኝ እንደሚችል አምኗል። ይሁን እንጂ ልጅ ወልደ ገብርኤል እንዲህ ፍጹም ተረጋግቶ በመንገዳችን መቀጠል አለብን ብሎ ሲለኝ ከመጀመሪያው ጊዜ ጀምሮ ስጠረጥረው የነበረውን ነገር የበለጠ እንዳምንበት አደረገኝ። ሽፍቶቹ ቀስ እያሉ በቡድን በቡድን እየሆኑ ከኛ ፈንጠር እያሉ ለመሄድና ጥሩ መከታ ቦታዎችን ለመያዝ ሲሞክሩ ካየሁበት ጊዜ ጀምሮ ጥርጣሬ ገብቶኝ ነበር። አሁን ልጅ ወልደ ገብርኤል አረጋገጠልኝ። ወደፊት ብዬ ለወታደሮቻችን ትዕዛዝ ሰጠው። በዚህ ጊዜ ባላምባራስ ኪዳነ ማርያም ፈጠን ብለው ወደ እኔ ተጠግተው ለራሳቸው እንኳ በቅጡ በማይሰማ ድምፅ ኮስተር ብለው ተጠንቀቅ ጌታ፣ እነዚህን ትግሬዎች እኔ የነሱን ሸር መሽጠፍቶኝ የሆነ መሰሪ ነገር አስበዋል አሉኝ። ባላምባራስ ኪዳነ ማርያም ምናልባት ተኩስ ቢከፈት እንኳ በገዛ ሰውነታቸው ከጠላት ጥይቶች ሊከላከሉልኝ የቆረጡ ይመስል ልክ እንደ ተቆራኙ ፍየሎች ወይም ልክ እንደ ተጣበቁ ሰዎች ነበር በጣም ተጠጋግተን የምንራመደው። ልጅ ወልደ ገብርኤል አሁን ክርክሩን አቁሞ ፈጠን እያለ ወደ እኔ ገሰገሰ። ያ ወጣት ሹምም በሴንቲሜትር ልዩነት ኮቴውን ተከትሎ ከኋላው በፍጥነት ይራመዳል። ልጅ ወልዴን ቀና ብዬ ሳየው በፊቱ ላይ የሆነ ታላቅ ነገር ሊነግረኝ እንደሚፈልግ በግልጽ ይነበባል። ይሁን እንጂ ወጣቱ ሹም ፋታ ሳይሰጥ እንደ ጠላ ስለሚከተለው አንዲት ቃል መተንፈስ እንኳን አልተቻለው። ለጆልዴ አይናገራት አይተንፈሳት እንጂ ስለታሰበልን ድግስ መጀመሪያውኑ ገምቼ ነበርና አሁን በደንብ ገባኝ። እንዲህ ወደ መታረጃችን ቄራስና ዘግም ከሩቅ የአውሮፕላን ድምጽ ሰማን። አውሮፕላኖቹ እየቀረቡ ሲመጡ የበረራ አቅጣጫቸው በእኛ አናት ላይ አደረጉት። አውሮፕላኖቹ ባናታችን ላይ እንዲህ መብረር ሲጀምሩ አንዳንድ ወታደሮቻችን ፈጥነው ወደ ቁጥቋጦዎች ውስጥ ሲገቡ ለጆልደ ገብርኤል ፍጹም ተቆጥቶ በኃይለኛ ድምጽ ወደፊት አለና ወታደሮቹ ሳይበታተኑ መንገዱን ይዘው ወደፊት እንዲሄዱ እየጮኸ አዘዘ። አዎ የአውሮፕላኖቹ አብራሪዎች በቀላሉ አይተውን ዝቅ ብለው በመብረር በመትረየሶቻቸው ሊለቅሙን ይችላሉ ወይም በቀላሉ በሁለትና በሶስት ቦምቦች ሊያጋዩን ይችላሉ። ጌታው አይዞበርታ ልንደና በርፈጽሞ አይገባም ሲለኝ ልጅወልደ ገብሬ አሁን ከአውሮፕላኖቹ የከፋ ነገር እንደተደገሰልን ገባኝ። እድለኞች ነን የጣሊያን አውሮፕላን አብራሪዎች አላዩንም። አንዴ ዞረውን ተመልሰው ወደ መቀሌ በረሩ። እነዚህ አብራሪዎች ሳይፈልጉና ሳይመኙ እነሱ ሊያደርሱብን ከሚችሉት አደጋ እጅጉን በጣም ከከፋ አደጋ አዳኑን። ልክ አውሮፕላኖቹ እየቀረቡ ሲመጡ የደጃዝማች ኃይለ ሥላሴ ጉግሳ ሰዎች በያቅጣጫው ተበትነው ነፃ መንገድ ለቀቁልን። ወጣቱ ሹምም መቼና ወዴት አቅጣጫ እንደሆነ ባላውቅም ተሰውሯል። እቺን አጋጣሚ ልጅወልደ ገብርኤል በመጠገም ጠጋ ብሎ ባጭሩ ስለሚጠብቀንና ስለተደገሰልን አደጋ አስረዳኝ። ወታደሮቻችን ላይ ቶሎ ቶሎ በሉ እያለ ጮህባቸው። እንዲህ ጮክ ብሎ ቶሎ ቶሎ ጎበዝ ቶሎ ቶሎ እያለ ከፍተኛ ግፊት አድርጎ ወደፊት እንድንሮጥ አደረገን። በዚህ ሩጫችን ገፍተን ትንሽ እንደራቅን ከፊታችን አንድ ጥቅጥቅ ያለ ጫካ ስላገኘን ወዲያው ወደ ጫካው ውስጥ ገብተን ትንፋሻችንን ለማዋጥ ሞከርን። እንዲህ ከዚህ መንቀሳቀሻ ከሌለው ጫካ ውስጥ ስንገባ እነዚያ መሰሪ ሽፍቶች ያሰቡትን ትተው ወደ ሰፈራቸው እንደሚመለሱ ገመትኩ። እናም የልጅወልደ ገብርኤልን ጉትጎታ ችላ ለማለትና ጥቂት ጊዜ ለማረፍ ሳቅማማ ሽፍታ ሽፍታ የታባቱ ግም ሽፍታ እያለ የሚጮህ ድምጽ ሰማው። ወዲያው አንዲት ጥይት ጮኸች። የጥይቷን ብቸኛ ጩኸት ተከትለው ሌሎች ጠመንጃዎችም ተናገሩ። በዚህ ቅጽበት ከጥቂት ጊዜ በፊት ሰላም የሰፈነባት ወፎች ይዘምሩባት የነበረች ድንግል ጫካ ወደ የጦርነት አውድማነት ተለወጠች። ከያቅጣጫው የጥይት ሩምታ ያንባርቃል። እስካሁን ከፊቴ በሰላም ይሄዱ የነበሩ ወታደሮች ለጥቂት ጊዜ ራስ ቀላቸውን ያዝ ያደርጉና ወደ መሬት ዝልፍልፍ ብለው ይወርዳሉ ይወድቃሉ። ከያቅጣጫው ከየቁጥቋጦው ስር ትንሽ ጉም መሳይ ጭስ ብን እያለ ሲወጣ ጠላት የመሸገበትን ቦታ ስለሚያጋልጥ ወታደሮቻችን ጭሱን ተከትለው የሽፍታውን ወታደር በመሸገበት ያስተኙትና እንደ ሁል ጊዜው የታባቱ ደሞ ሽፍታ ይላሉ። ልክ ሥጋው እንደማይበላ አውሬ እየቆጠሩት። እንዲህ ተኩሱ ተፋፍሞ መሬት ቁና በሆነችበት ሰዓት ባላምባራስ ከመሸጉበት ተነስተው ጌታው ተነስ አሁን ነው ጊዜው አሉና ጣታቸውን ቀስረው አንድ ገደል ያሳዩኝ ወደዚያ ገደላማ ቦታ ሮጠን እንድንጠጋ ክንዴን ይዘው ከምሽጉ እንድወጣ ሊረዱኝ ሞከሩ። አሁንም በመሸኩበት ቁጥቋጦ ውስጥ ሆኜ ሽጉጤን ጥይት እየሞላሁ ተኩስ ስለነበር የሰማዋቸው ወይም መሄድ የማልፈልግ መስሎ ስለተሰማቸው ይጎትቱኝ ጀመር። ቶሎ በል ጌታው ከዚህ መሄድ አለብን ቶሎ በል ተነስ አሉኝ። አሁንም ክንዴን ጨምድደው እንደያዙ አዎ ባለምባራስ ኪዳነ ማርያም ወለታቸው ነው ሽፍቶች በብዙ ጥፍ ወታደሮች ይበልጡናል አስፈልጊ ሆኖ ካገኙትም ተጨማሪ ኃይል መጥራትም ይችላሉ እና እዚህ ጫካ ውስጥ መሽጎ እስከ መጨረሻው ሰዓት መጠዛጠዙ ዋጋ የለውም እናም ወደ ገደሉ ከባለምባራስ ኪዳነ ማርያምና ከወታደሮቻችን ጋር መሮጥ ጀመርን በዚህ ተኩስ መሃል ፈረሶቻችንና በቅሎቻችን ተደናብረው ወዲህና ወዲያ ይሮጣሉ በተባራሪ ጥይት የተመቱ እንስሳት እዚም እዚያም ወድቀው የሞጣር ያጠራሉ የኔም ከሲታ በቅሎ ክፉኛ ቆስጋ ስለነበር ከስቃዩ በሽጉጤ ገላግልኳትና ሮጬ ገደሉን እንደ ዝንጀሮ መባጠጥ ጀመርኩ ግንባር ቀደሞቹ ወታደሮቻችን ከገደሉ ጫፍ ላይ ሌላው ጊያ ውስጥ ገብተዋል ከታች ገደሉን ገና በመውጣት ላይ ያሉት ደግሞ በታላቅ ጀግንነት እየተከላከሉ አንዱ ለሌላው የሽፋን ተኩስ እየሰጠ ገደሉን ወጣን ገደሉን ከወጣን በኋላ ከፊት ለፊታችን ካለቁት ቋጣ ውስጥ መሽገው ወደፊት እንዳንገፋ አደረጉን ከታች ከገደሉም ስር እየተከተሉን ነው እንዲህ ከላይ ታች ተከበን ባለንበት ቅጽበት ወታደሮቻችን በቁጥቋጦ ውስጥ ባለነጭ ሸማ ሽፍታ ውልብ ሲል አነጣጥረው ከመሬት ይደባልቁትና የታባቱ ሽፍታ ይላሉ ያንዳንዱ ታልሞ የተተኮሰ ጥይት ኢላማውን ሲመታ በእንዲህ አይነት ጥቂት ስንጠዛጠዝ ቆይተን ሽፍቶቹ በሹማቸው ትእዛዝ ማፈግፈግ ጀመሩ እኛ ሽፍቶቹን እያባረን የመደብደብ ዓላማ አልነበረንም የኛ ብቸኛው ዓላማ ያለምንም ግጭትና ደም መፋሰስ በተቻለ ፍጥነት ከራስ ሙሊጌታ የጦር ሰፈር መድረስ ነበርና የሚሸሹትን ሽፍቶች ትተን በጉዟችን ቀጠልን እነዚህን ሽፍቶች በዚህ መልኩ አባረን ተገላግለን ወደፊት ስንገሰግስ ከፊልፊታችን ሌላ የቀድሞቹን የሚመስሉ ያደፈሸማ የለበሱ የታጠቁ ብዙ ትግሬዎች ገጠሙን እነዚህ ሽፍቶች ለሁለት ተከፍለው ግማሾቹ ባቋራጭ ቀድሞ መንገድ መዝጋታቸው ይሆን ግን ሌላ ምንም አማራጭ የለንም ወደፊት ከመግፋት በስተቀር እና አሁንም ወደፊት እንሮጣለን ከፊልፊታችን የችፍርግ ያህል ከፍታ ያላት ከለላ ነገር ስናገኝ እንወድቅና ተኝተን እንተኮሳለን ግንባር ቀደሙ ጦር ሲተኩስ ከኋላ ያለነው እንቀድምና እንደገና ወድቀን እንመሽግና ተኩስ ስንከፍት ከኋላ ያሉት ወደፊት ቀድመው ይመሽጋሉ እንዲህ ሁለት ሶስት ቦታ ተከፍለን አንዱ ቡድን ለሁለተኛው ሁለተኛው ለሶስተኛው የሽፋን ተኩስ እየሰጠ ወደፊት ገሰገስ በዚህ መልኩ ስንሮጥ ስንወድቅ ስንነሳ እንደገና ስንሮጥ ልባችን እንደከበሮ እየደለቀና ሳንባችን ጉሮሯችን ስር ሊወጣፍ ደርሶ ከተራራው ጫፍ ደረስ አሁን ከፊታችን በመበተን ላይ ያሉትን እያባረን ወደፊት ስንገፋ ከፊት ለፊታችን አንዲት መንደር ተደነቀረች ከዚህ መንደር ጎጆዎች ውስጥ ወንዶቻቸው መሳሪያቸውን እያቀባበሉ ወደኛ መተኮስ ጀመሩ አንዳንዴ የሚተኩሷቸው ጥይቶች ባናታችን ላይ ሽው ብለው ያልፉ ነበር ጠላቶች ወይስ ወዳጆች ለቅጽበት ያህል ቆም ብዬ አሰብኩ ብዙ ለማሰብና ለመፈላሰፍ ግን ጊዜ የለም ከቀኝም ከግራም ከጀርባችንም ከፊታችንም ጠላቶች እየራወጡን ነው ያለን አማራጭ አንድ ብቻ ነው ወደፊት መግፋት ብቻ ያለምንም ትእዛዝ ወታደሮቻችን ወደፊት ገፉ የወታደሮቻችን ሹም ባለምባራስ ኪዳነ ማርያም አሁንም ከጎኔ እየሮጡ ናቸው ልጅ ወልደ ገብርኤል ከኋላዬ እየሮጠ አንዳንዴ ዞር እያለ ወደ ኋላው ይተኩሳል ወደፊት ገፍተን ወደ መንደሯ ስንሮጥ መንደርተኞቹ በጥይት ተቀበሉን ቢሆንም ከመንደርተኞቹ ተኩስ ምንም አደጋ ሳይደርስብን ወደ መንደሯ ተቃረብን በርጫችን ገፍተን ወደ መንደሯ መሃል ስናመራ ከመጀመሪያው ጎጆ በራፍ ላይ አንድ ጎልማሳ መሳሪያውን ወድሮ በኔ ላይ ሲያነጣጥር አየሁት። ግን ዋጋ አልነበረውም። ሽጉጤን ወደ ጎልማሳው እስካዞር ይቀድመኛል። እንዲህ ባለቀች ሰዓት ጎልማሳው የጨበጠውን መላጭ ሳይስብ ጠመንጃውን ወደፊት ጥሎ እሱ ወደ ጎጆው ተከነበለ። እስከዛሬ ማን ህይወቴን እንዳተረፈ አላውቅም። ግን ያ ሰው አንበሳ ተኳሽ ነበር። ባንድ ምት ግንባሩን ነድሎ ጸጥ አድርጎታል። ብዙም ጊዜ ሳላጠፋ ከሌላ አላሚ አይን ለመሰወር ተወርጉሬ ከጎጆዋ ግርግይ ስር ተኛው። እንዲህ ጎጆዋን ተከልዬ ሽጉጤን እንደወደርኩ ከጎጆዋ አንዲት ሴት ልጇን እንዳዘለች እጆቿን ወደ ላይ አንስታ መጣ ከፊቴ ተደፋች። እናትየዋ ትጮሃለች። ያዘለችው ልጅ ምርር ብሎ ያለቅሳል። ወዲያው ጠቅላላው መንደር ጩኸት በጩኸት ተደበላለቀ። ብዙዎቹ ፈረንጆች ፈረንጆች እያሉ ይጮሃሉ። ምናልባት ጣሊያኖች መስለናቸዋል። ይህን ስህተት ማስተባበያም ሆነ ማስረጃ ጊዜ የለንም። የራስ ካሳ ወታደሮች መሆናችንን መናገር በቂ ነበር፣ ግን ሰሚ የለም። እንዲህ መላው በጠፋ ሁኔታ ላይ እንዳለን የመንደሯ ሹም ከልጃቸው ጋር ወደ እኔ ቀረብ ብለው ሰላምታ ከሰጡኝ በኋላ የሆነ ነገር ሲናገሩ ልጃቸው ተቀብሎ በተሰባበረ ጣሊያንኛ አባቴ ከጥንት ጀምሮ የጣሊያኖች ወዳጅ በመሆኑ አሁንም ወዳጅ ነውና መንደሯን ያለምንም ማንገራገር ለጣሊያኖች ያስረክባል አይነት ነገር ነገረኝ። ለሹሙ ልጅ ይህ ታላቅ ስህተትና ያለመግባባት መሆኑን ላስረዳው አስቤ ሐሳቤን ቀየርኩና ወደፊት አልኩ። ጊዜ ማጥፋት ነው። ከነዚህ መንደርተኞች ሺ ጊዜ ይበልጥ የከፋ ጠላት በጀርባችን አዝነናልና መንደሯን ለቀን ወደፊት ሮጥን። በዚህ መልኩ እቺን መንደር ለቀን ቁልቁል ሮጥ መንደሯን አልፈን ጥቂት እንደሄድን ካንዲት አነስተኛ አፋፍ ላይ ደረስ። ካፋፉ ስር እታች ጥቅጥቅ ያለ ጫካ አለ። ወደታች ለመውረድም ብዙ የማያስቸግር የሰርጥ መንገድ አለውና ጊዜ ሳናጠፋ በዚያው ሰርጥ ወርደን ከሚከተሉን ሽፍቶች አይን ለመሰወር ገና ሰርጡን ከመውረዳችን ከፊት ለፊታችን ሌላ ባለነጭ ሸማ የታጠቀ ሰራዊት መሽጎ ጠበቀን። አሁን ከራስ ካሳ የጦር ሰፈር የወጣሁበትን ቀን መርገም ጀመርኩ። ለደቂቃ እንኳ ያለ ጠላት የምንተነፍስበት ቦታ በመጥፋቱ ካቢያዲ እግሬን የነቀልኩበትን ቀን በሆዴ እየረገምኩ ከፊታችን መሽገው ከሚጠብቁን ታጣቂዎች ጋር ተፋጠን እንደቆም አንድ ከሳና ረዘም ያለ ገብስማ ጸጉር ሰው በኃይለ ሥላሴ አምላክ አለ። ወዲያው ልጅ ወልደ ገብርኤል ሲመልስ በንጉሥ አምላክ አትተኩሱ ወገኖች ነን። ከዚህ የልጅ ወልደ ገብርኤል መልስ በኋላ ያው ገብስማ ጸጉር ከሴታ ሰውዬ ወጣ ብሎ መሳሪያውን አቀባብሎ እንደደገነ ማናችሁ የማናችሁ ሲል ጠየቀ። ልጅ ወልደ ገብርኤልም የራስ ካሳ ወታደሮች ነን፣ የንጉሠ ነገሥቱን ፈረንጅ አጅበን ወደ ራስ ሙሉጌታ የጦር ሰፈር እየሄድን ነው አለውና ቀጥሎ በዚህ መንገዳችን በሽፍቶች መጠቃታችንና ያለ እረፍት እንደምንጓዝ አስረዳው። ይሁን እንጂ የገብስማ ጸጉር ከሲታሹም ወልዴን ሊያምነው አልቻለም። እንዲያም ከያዝነው ከለላ ወጥተን ወደፊት እንድንጠጋ አዘዘው። እኛም ምንም አማራጭ የለንም፣ አንድም እነዚህኞቹ ቢያንስ እስካሁን ምንም ኃይለ ቃል ሲናገሩ አልሰማናቸውምና ብቻ ከሲታውሹም እንዳዘዘው ሁላችንም ወደፊት አመራን። በዚህ መልኩ ወደፊት ስንገፋ የሹሙ ወታደሮችም የተቀባበለ ጠመንጃቸውን እንደወደሩ እነሱም በዝግታ ወደፊት ገፉ። በመካከላችን 2 ሜትር የማይሞላ ርቀት ሲቀር ሁላችንም ቆም። በእነዚህ የሹሙ ሰዎች ፊት ምንም አይነት የጠላትነት ስሜት አይነበብም። ወዲያው ከሲታውና ገብስማ ጸጉሩ ሹም ወደፊት መጣና እጄን ለቀማርጎ አጥብቆ ጨበጠኝ። ሹማቸውን ተከትለው የሹሙ ወታደሮችም በሸማቸው ጫፍ መዳፋቸውን እንደመሸፈን ይያሉ የኛን ወታደሮች መጨበጥ ጀመሩ። ተራ ያልደረሳቸው የሹሙ ወታደሮች ዙሪያውን ከበቡን። ሹሙና ልጆል ደገብሬል በእናታቸው ቋንቋ በትግርኛ ረዘም ላለ ጊዜ ሲያወጉ ቆይተው ልጆል ደገብሬል ወደኔ ተመልሶ ከሲታውና ገብስማ ጸጉሩ ሹም ያጫወተውን ይነግረኝ ጀመር። ይህ ከሲታና ገብስማ ጸጉር ሹም ቀኛዝማች ወልደ ጊዮርጊስ ሲባል ከ300 በላይ ወታደሮቹን ዛሬ በማለዳ አሰባስቦ ራስ ሙሉጌታ ሊረዳ ሲገሰግስ በመንገድ ላይ ተኩስ በመስማቱ እዚህ እግዚአብሔሩ ረሳት ቀበሌ ድረስ ጣሊያኖች የመጡ መስሎት በመገረም መሽጎ ሲተባበቅ እኛን በማግኘቱ መደነቅ ብቻ ሳይሆን እጅጉን በጣም መደሰቱንና መንደሩም ሩቅ ስላልሆነ ወደዚያ እንድንሄድ መጋበዙን አጫወተን። ፍጹም ወንድምነት በተሞላበት ሁኔታ ቀኛዝማች ወልደ ጊዮርጊስ ፍጹም ወደማትርቀው መንደሩ ይዞን ሄደ። የቀኛዝማች ወልደ ጊዮርጊስ መንደር በበርካታ የሳር ጎጆች የተሞላችውና እያንዳንዷ ጎጆ ከሌሎች ጎጆች በመጠነኛ ርቀት በራሷ የካባ አጥር የተከለለች ነች። ምዕራፍ 29 ለሁለት ቀን ያርበኞች መሪ። ከቀኛዝማች ወልደ ጊዮርጊስ ጋር በመንደሮቹ መሃል ጥቂት ስንሄድ ቆይተን ከመንደሯ በስተመጨረሻ ላይ አንድ ከሌሎች ጎጆዎች ብዙም የማትለይ ሆና ግቢዋ ሰፋ ካለች ጎጆ ስንደርስ ቆም አሉና በልግባ ጌታው አሉኝ። እኔ ያጥሯን በር ሳልፍ ከኔ በኋላ ባላምባራስ ኪዳነ ማርያምና ልጅ ወልደ ገብርኤል ተከተሉኝና የቀኛዝማች መሪነት ወደ ጎጆ ገባን። የቀኛዝማች ጎጆ ጨለምለም ከማለቷ ውጪ ውስጧ በጣም ማራኪና ቀዝቀዝ ያለ አየር የተሞላች ነበረች። በጎጆዋ ውስጥ ሁላችንም ገብተን መስተናገድ ስለማንችል አብዛኛው ወታደር በጎጆዋ ታዛ ተቀመጠ። ጎጆዋ ውስጥ አጎዛ እየተነጠፈልን ከተቀመጥን በኋላ የቀኛዝማች ሁለት አሽከሮች በብዙ መሶቦች እንጀራና በጣም የሚያቃጥል የበርበሬ ወጥ አቀረቡልን። ተርበን ስለነበር ምንም እንኳ እኔ ወጡ ክፉኛ ቢያቃጥለኝም ያለምንም ይሉኝታ የቀረበልንን ጥርግ አርገን በላን። እነዚሁ አሽከሮች ማለፊያ ጠጅ አቅርበውልን ስለነበር ተካግሜም ጠጣው። ማዕድ ተነስቶ ጥማታችንንም ቆርጠን ዋንጫችንን እንደጨበጥ የመንደሯ ሽማግሌዎች ወደ ቀኛዝማች ጎጆ ጎራ ማለት ጀመሩ። የመንደሯ አባወራዎች ከጎጆዋ ደጃፍ አካባቢ ግማሾቹ ደረቁ መሬት ላይ ተቀምጠው ሌሎቹ ደግሞ ወደፊት ገፋ ብለው የጎጆዋን ምሰሶና ወጋግራዎች ተደግፈው እንደቆሙ በኢትዮጵያና በሕዝቧ ላይ ስለወረደው መከራ ያወሩኝ ጀመር። ዋይ ዋይ ፈረንጅ ጌታ፣ ዋይ ፈረንጅ ፈጣሪን በደልነው መሰል በአገራችን ላይ መከራ ወረደብን። ትናንት ከትናንት ወዲያ አጥብቀው ሰላም ይባባሉ የነበሩ፣ ትናንት ከትናንት ወዲያ ይከባበሩ የነበሩ፣ ትናንት ከትናንት ወዲያ ልጅን ለልጅ ይባባሉ የነበሩ ዛሬ ግዜው ቢከፋ ገና ከሩክ ሲታየው ያለምንም የረባ ምክንያት እርስበር ሲታቆሳሉ ይገዳደላሉ። አየህ ጌታው ይሄው እኛ ስራሳችን እንዲሁ ይሄንኑ መከራ ፈርተን ወደ ጓሮም መስነዞር መሳሪያችንን ታጥቀን አይደል? ለምን እኔ መልስላቸው ይመስል የመንደርተኞቹ ያለማቋረጥ ጥያቄያቸው እንደረደሩት። ግን መንደርተኞቹ የኔንም መልስ ሳይጠብቁ ራሳቸው ይመልሳሉ። ጌታው ምን ይደረግ ብለው ነው? ግዜው ከፋ። መንግስት የለ፣ ንጉስ የለ፣ ንጉሱንም አጤውንም ገደሏቸው። ጌታችንንም ራስ ስዩምን ገደሏቸው። እንግዲህ ንጉስ የለም፣ መንግስት የለም፣ ህግ የለም። እንዲህ በከፋ ጊዜ አይ አምላካችን ምን በድለን ይሆን? ሌላም ብዙ ሮሮዎችን መንደርተኞቹ አሰሙ። ሁሉም በአብዛኛው ደጋግመው የሚያወሩት መንግስት ስላለመኖሩ፣ ህግ ስለመጥፋቱ፣ ስለ አጼውና ስለ ራስ ስዩም መገደል ነው። ይሄ የቀኛዝማች መንደርተኞች ያልተጨበጠ ወሬ ደግሞ ልጅ ወልደ ገብርኤልን ክፉኛ አስቆጣው መሰለኝ። በጣም ከፍ ባለ ድምጽ በመንደርተኞቹ ላይ አንባረቀባቸው። ራስ ስዩም አልተገደሉም፣ ፍጹም ጤና ናቸው፣ ከጥቂት ቀናት በፊት አናግሬያቸዋለሁ ብሎ ሊያስረዳቸው ሞከረ። ግን ያመነው አንድም ሰው አልነበረም። አይጌታው ይሄው በነጭ ወረቀት ተጥፎ የለም ራስ ስዩም ሞተዋል አለ። ምሰሶውን ተደግፎ ብዙ ጊዜ ወደ እኔ አይኖቹን እያቁለጨለጨ የሚያወራው የመንደሪቱ አንድ አባወራ። ቀጥሎም ከጥብቆ ውስጥ አንዲት ፍታሽ ወረቀት አውጥቶ ለኔ ሰጠኝ። በእውነቱ በጣም ጥሩ ሁኔታ በሸጋ ትግርኛ አምራ አስመራ ውስጥ የታተመች ወረቀት ነች። ጣሊያኖች እንዲህ በየጊዜው የበሚበትኗቸው ወረቀቶች አብዛኛውን ህዝብ ወደ ማሳመኑ እየተቃረቡ ነው። አሁን የቀኛዝማች ወልደ ጊዮርጊስ መንደር ገባር ከሆኑት አንዱ አባወራ ያቀበለኝ ወረቀት ጠቅላላ ይዘቷ መንደርተኞቹ ያሉትን ያጠቃልላል። ጣሊያኖች ለትግራይ ህዝብ በሚበትኑት ወረቀት ላይ ህዝቡ ወደፊት በመግፋት ላይ ባለው የጣሊያን ጦር ላይ እጁን እንዳያነሳ እያሳሰበ እያስፈራራ በኢትዮጵያ ምድር መንግስት እንደሌለና አጼው በጣሊያን አውሮፕላኖች ቦምብ ተደብድቦ መገደሉን አትቶ ጣሊያኖች ሰላምና መረጋጋት በመላው ኢትዮጵያ ለማስፈን በእግዚአብሔር ተልከው መምጣታቸውን ይገልጻል። ትልቁ ውሸት ነው። ሁላችሁም እንደምታውቁት ይሄን ወረቀት የሚበትኑት የጣሊያን አውሮፕላኖች እንጂ የኛ አይደሉም። ለነገሩ እኛስ አውሮፕላን ከየት አመጣን? ንጉሠ ነገሥቱም ፍጹም ጤና ናቸው። ከነጦራቸው ከደሴ ተነስተው ወደ ኮረም ጉዞ ከጀመሩ ሰንብተዋል። በቅርብ ቀን ሰሎይ ይደርሳሉ አለ ልጅ ወልደ ገብርኤል። ይሁን እንጂ አንድ የመንደሩ ሽማግሌ ሹም በልጅ ወልደ ገብርኤል ንግግር አለመስማማቱን ራሱን እየነቀነቀ እስካሁን ተኮማትሮ ከተቀመጠበት ተነስቶ ነገሩ ምንም ፋይዳ የሌለው ጉዳይ መሆኑን ማተት ጀመረ። ሽማግሌው ሹም ምርር ብሎ አታይም እንዴ ልጅ ወልዴ? የተጻፈው እኮ በእኛው ቋንቋ በትግርኛ ነው። የጻፈውም የኛው ሰው ትግሬ ነው አለ። በየካቲት ወር የጣሊያን አውሮፕላኖች በተለያዩ የኢትዮጵያውያን ቋንቋዎች በተጻፉ ወረቀቶች መላውን የኢትዮጵያን መሬት አጥለቅልቀውታል። እነዚህ በራሪ ወረቀቶች ጠቅላላ ይዘት በውሸት የተሞላ ቢሆንም ከሞላ ጎደል ብዙ ኢትዮጵያውያንን ማሳመን ችለው ነበር። ንጉሠ ነገሥቱ ሞተዋል፣ መንግስት የለም የሚለው ደረቅ ውሸት በመላው ኢትዮጵያ ተዳርሷል። ኢትዮጵያውያን ይህን ውሸት የሚያስተባብሉበት ምንም መንገድ የላቸውም። እንግዲህ መንግስት ከሌለ ህግም የለም፣ ህግ ከሌለ ደግሞ የኃይለኞችና የጠንካሮች ህግ ይመጣል። ኢትዮጵያውያን በፍርድ ቤት ጉዳዮቻቸውን መፍታትና መዳኘት ተተዋል። እርስ በርሳቸው በተገናኙበት ቦታና ባገኙት አጋጣሚ ሁሉ ችግራቸውን በኃይል መፍታት ጀምረዋል። ወንድ ልጅ ጎጆውን መሳሪያውን ሳይታጠቅ መልቀቅ የማይታሰብ ነገር እየሆነ መጥቷል። እዚህ ግባ በማይባል ትንሽ ጭቅጭቅ በተነሳም ጓጓሮ የሰው ህይወት ይጠፋል። የሟች ቤተሰቦች ህግን ሳይጠቀሙ ተከታትለው ደም ይበቀላሉ። ሰዎች በተገናኙ ቁጥር መገዳደል ጀምረዋል። በዚህ ክፉ ጊዜ ማንም ሰው የትኛው ቀማኛና ሽፍታ የትኛው ደግሞ ሰላማዊ ሰው መሆኑን ለይቶ ማወቅ ተቸግሯል። ወይም ደግሞ መለየቱ ፈጽሞ አይቻለውም። በየካቲት 1928 ዓመተ ምህረት ኢትዮጵያና የህዝቦቿ መከራ ይህን ይመስል ነበር። ይህን እያሰብኩ ቀኛዝማች ወልደ ጊዮርጊስ ከጎጆዋ ከወጣ በኋላ እንቅልፍ ወሰደኝ። ብዙም ሳልተኛ ከጎጆዋ በራፍ አካባቢ የሚጨቃጨቁ ሰዎች ድምጽ ቀሰቀሰኝ። ወዲያው ገብስማው ጸጉር ቀኛዝማች ወልደ ጊዮርጊስ በጣም እያዘኑ መጥተው ጌታው ተነስ አደጋ መጥቷል ቶሎ ከዚህ መንደር መጥፋት አለብን አሉኝ። አንድ የቀኛዝማች ታማኝ ወታደር ትናንት ቀኑን ሙሉ መከራችንን ሲያበሉን የዋሉት ሽፍቶች ወደ መንደሯ ተጠግተው መመሸጋቸውንና ጎህ ሲቀድ አደጋ ሊጥሉብን መዘጋጀታቸውን ዝርዝሮ እንደነገራቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። ቀጥለውም ጌታው እነዚህ ሽፍቶች ምንም ኃይል አያግዳቸውም። ትላንት በተካሄደ ተኩስ ሹማቸውንና ሌሎች አምስት ወታደሮቻቸውን አጥተዋልና በቶሎ እንዲህ በጨለማ ሳይነጋ ቀድመን ተዚህ ገላጣ መንደር ርቀን ወደ ተራራው ጫፍ ወጥተን መመሸግ አለብን አሉኝ። አሁን አመረው አይሆንም፣ የትም አንሄድም፣ እዚሁ ሆነን እንገጥማቸዋለን አልኩ። ቀጥዬም ቀኛዝማችን እርሶ 300 ወታደሮች አሉት፣ እኔም 50 አሉኝና ብዬ ንግግሬን ሳልጨርስ ቀኛዝማች ወልደ ጊዮርጊስ ዋይ ፈረንጅ ጌታ፣ እኔ አሁን 300 ወታደር የለኝም፣ የቀሩኝ 20 ቢበዛ 30 ቢሆኑ ነው ፈረንጅ። የቀሩት ወታደሮች ከሽፍቶች ጋር ተቀላቅለዋል። ትናንት በአንተ ወታደሮች ከተገደሉት መካከል ዘመዳቸውን አግኝተው ክፉኛ ተቆጥተዋል። አንተንም ሊበቀሉህ ምለው ተገዝተዋል። አሁን ቀኛዝማች እውነቱን እንደሆነ ጭንቅ ያለው ፊቱ ይናገር ነበር። ምንም ማድረግ አንችልም። እንደደከመን እንቅልፍ ሳንጠግ በዚህ ድቅድቅ ጨለማ ተራራ መቧጠጥ አለብን። ደግነቱ ቀኛዝማች ወልደ ጊዮርጊስ እያንዳንዷን ድንጋይ ጠንቅቆ ያውቃታል። ቢሆን እኩለ ሌሊት ቢሆን ነው፣ ጨረቃዋም ጨክና ከተራራው ጀርባ ተደብቃለች። ከአንድ ሜትር በላይ አርቆ በማይታይበት ጨለማ በዳክዬ እርምጃ ቀኛዝማች ወልደ ጊዮርጊስን ተከትለን አንዲት ኮሽታ ሳናሰማ ወደ ተራራው ወጣን። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።